ኮሎኔል እንደምን አለ? እንኳን ደህና መጣ። ድርጅታችሁ ብዙ ጊዜ ግልጽ ሆኖ አንዳንድ ነገሮችን ለመናገር አይፈልግም ነበር፣ ሲወቀስም ኤክስፕሌን ለማድረግ አይፈልግም ነበር። ለምንም አይፈልገው የኤርትራ ተከታይ ነው፣ አዲስ አበባ የሚጠብቁት ሻቢያ ነው እየተራሳቸው ይያሉ። ራሱ ዝቅ የሚያረግበት የነበረ ድርጅቱ ያን ሁሉ አንጸባራቂ ድል ተቀዳጅተው ያለ ይሄን ሁሉ ህዝቡን እና ትግሉን የሚያዋርድ ነገር እየተነገረ ያለ ለምን ነበር ዝም የሚለው? አንተ ያለ ለምሳሌ በስልጣንም በኢትዮጵያ ውስጥ ያለ ማለት ነው። በጣም የሚገርመኝ ይሄ ነው። ለዚህ መስፈልጋል
ቆው ለምንድን ነው ሁሉም ነገር ግልጽ የማይሆን የነበረው የሚለው ነገር ቀድም ለማንሳት ብዙ ነገር ማውቀር ያለው የዲሞክራቲክ ፕሮሰስ እና ሂደቱ ረጅም ነው። እንዳየነው በእነ አብርሃም ሊንከን ጊዜ፣ በእነ ማርቲን ሉተር ኪንግ ጊዜ ዲሞክራቲክ ህገ መንግስት በአሜሪካ ነበር፣ ምርጫም ነበር። ግን በጣም የሚያሳፍር ነገር ደግሞ ነበር። ምን? ጥቁሮች በከለራቸው ምክንያት የሚጨቆንበትና ሰብአዊ መብታቸው የሚረገጥበት ሁኔታ ነበር እስከ ቅርቡ ጊዜ። ይሄ የሚያሳየን ምንድን ነው? ልንማርበት ከፈለግን ዲሞክራሲ በአንድ ወቅት በሁለት ሶስት መቶ ዓመታትም እንኳን ሊመጣ አልቻለም። እኛ እንዳልከው በአንዳንድ ነገሮች ግልጽ ያለ መሆን ነበር። ይሄ ልክ ነው ነበር። ድርጅቱም ኋላ ችግር ነበረኝ ብሎ ገምግሞታል። ይሄ ምን መሰለህ፣ ህወሓት ብዙ ነገሮች ለማስተካከል በትግል ወቅቱ ጊዜ ሞክሯል። ለምሳሌ አንድ የዲሞክራሲያዊ መገለጫ የሚሆነው በህወሓት መሪዎችና በተመሪዎቹ በታጋዩና በመሪው የነበረው ግንኙነት ዲሞክራሲያዊ ግንኙነት ስታይ በጣም የሚያስገርም ነው። በጣም ዴሞክራቲክ የሆነ መሪና ተመሪ ማን እንደሆነ ለመለየት በሚያስቸግር ሁኔታ ራሱ ተመሪው በመስዋዕትነትም ቢሆን በረሃቡም ቢሆን በችግሩም ቢሆን ምሳሌ ሆኖ የሚገኝበት ሁኔታና ተመሪው የመሪውን ምሳሌ እየተከተለ የሚሄድበት ምንም አይነት ልዩነት የማይታይበት ሁኔታ ነው የነበረው። ይሄ ራሱ ትልቅ የዲሞክራሲ ገጽታ የሚያሳይ ነው። በህወሓት በህዝቡ ራሱ ይካሄድ የነበረው ህዝባው ባይቶ ህዝባዊ ሸንጎ ለመመስረት ይካሄድ የነበረው በእውነት በኢትዮጵያ ታሪክ ለመጀመሪያ ጊዜ ህዝቡ ነጻ ሆኖ በነጻው መሬታችን ህዝቡን ለመምረጥ የሚያደርግ የነበረው እንቅስቃሴ ያኔ ብታዩት በጣም ትገርማላችሁ። እንደዚህ የመሳሰሉ ትልልቅ ዲሞክራሲያዊ ሂደቶች ነበሩ። ራሱ አሰራሩ፣ ውስጣዊ አሰራሩ፣ በምርኮኛ ያለው አያያዝ፣ እርስ በርስ ያለ ግንኙነት፣ ብዙ ዲሞክራሲያዊ የሆነ አካሄዶች በህወሓት ነበሩ። በጣም የሚገርማችሁ ነገር አሁን ሻዕቢያ ሂደን እያለን በቀይ ኮከብም ይሁን በሌላ አንዱ ትልቁ ልዩነት የነበረው ከሻዕቢያዎች ጋር እነሱ ከቲም አመራር ጀምሮ ቲም ማለት አሁን 10 ሰው 7 8 ሰው ያለችባት እነዚህን ከሚመራ ጀምሮ እስከ ብርጌድ መሪ እስከ ላይ እስከ ማዕከላዊ ኮሚቴ ኑራቸው ደረጃቸው የተጠበቀ ነው። ከቲም መሪ ጀምሮ የተለየ ድስት አለ፣ የተለየ የሚበሉባት የሚጠጡባት የተለየ እንክብካቤ ነው የሚደረግ። ከቲም መሪ 10 እና 7 ሰዎችን ከሚመሩበት ጀምሮ ያ ህወሓት ወደዛ ሲቀላቀል ጊዜ ወደ እነሱ በምንሄድበት ጊዜ ባለፈው ገልጬው ነበር ሁኔታውን። አንዱ ችግር የነበረው ይሄ ነው። እንዴት ነው ይሄ ድስት ከቲም መሪ ጀምሮ የቲም መሪ፣ የጋንታ መሪ፣ የሻምበል መሪ፣ የሻለቃ መሪ፣ የብርጌድ መሪ በየደረጃው የተለየ ኑሮ፣ የተለየ ሁኔታ፣ የተለየ ዓለም ነው ያለው። በህወሓት ግን እንደዛ አልነበረም። ወደዛ ስንገባ ሁሉም ታጋይ ይሄ ጥያቄ አነሳ። እንደዚህ ያለ የኑሮ ልዩነት፣ እንደዚህ ያለ በጣም የተለያየ የአሽከርና የወለሌ ግንኙነት ቶለሬት ሊያደርገው አልቻለም የእኛ ታጋይ። ስለዚህ ያን ምን የሚል ነገር መጣ፣ ሁሉም ድስቶች ይሰበሩ፣ አንድ ይሆኑ፣ ሁሉም ድስቶች ይጥፉ። ምክንያቱም በዛ ሁኔታ ሊቀጠል አልቻለም። ስለዚህ ሻዕቢያ ያልነበረው አሰራር ሊከተል ጀመረ ያኔ። እና በእውነቱ በህወሓት ብዙ የሆኑ ዲሞክራሲያዊ የሆኑ ግንኙነቶችና አሰራሮች ነበሩ። የምርኮኛ አያያዝ ራሱ ከማንም ድርጅት በጣም የሚለየው በጣም ዲሞክራሲያዊ የሆነ አያያዝ ነው የነበረው። የእርስ በርስ ግንኙነት በጣም ዲሞክራሲያዊ ነው የነበረው። እና እንደነዚህ መሳሰሉ የማይታዩ ትልቅ ነገሮች አሉ በህዋት። ይሄ ሲደረግ ግን አልጋ ባልጋ ነበር፣ ችግር አልነበረም ማለት አይደለም። እንዳልከው ግልጽ ያለ መሆን ባፈጣጠንም ችግር መፍጠር እዚህም እዛም የተለያዩ ጸረ ዲሞክራሲያዊ ተግባራት ታይተዋል። ራሱ ህዋት ራሱን በየጊዜው ራሱ እኮ ነው ህዋት ጸረ ዲሞክራሲያዊ ተግባር በዚህ ተፈጸመ፣ ጸረ ዲሞክራሲያዊ ተግባር እየፈጸመ ነው እያለ ያስተካከለ በየጊዜው እየገመገመ ነው የመጣው። ስለዚህ በህዋት ውስጥ ዲሞክራሲና ጸረ ዲሞክራሲያዊ የሆኑ አካሄዶች አንድ ላይ ጎን ለጎን እየሄዱ መጥተዋል። ማለቴ በመሰረቱ በባህሪው ዲሞክራሲያዊ ያለ ግን ጸረ ዲሞክራሲያዊ ዝንባሌዎቹ ይታዩ ነበር። በመሃል ላይ ይገመገማሉ፣ ይሄ ጸረ ዲሞክራሲ ነው ተብሎ ይገመገማል፣ ይስተካከላል፣ እንደገና እንሄዳለን፣ ይገመገማል። ስለዚህ አጠቃላይ ድምር ውጤቱ ስታየው በዛ ጨለማ ሁኔታ በዛ ሶሳይቲ ውስጥ ህወሓት ያካሄደው ዲሞክራሲ እንቅስቃሴ በባህሪው ዲሞክራሲ በባህሪው ባፈጣጠሩ ግን ችግሮች ነበሩበት። አሁን ወደንም ጠላንም እኮ ያኔ ከነበሩ ድርጅቶች ዲሞክራሲያዊ ድርጅት ህወሓት ነው። አሁን እነ ኢህአፓ አይተናል፣ እነ ጀብሃ አይተናል፣ እነ ሻዕቢያ አይተናል፣ እነ ግንባር ነበሩ፣ ሌላ የጀመሩም ነበሩ። እነ ኢድና ጥራናፊን እንኳን እንተው፣ ከእነዚህ ሁሉ ድርጅቶች ግን የተሻለ በወቅቱ የተሻለ አካሄድ የነበረው የተሻለ ዴሞክራሲያዊ መንገድ የያዘው ወደንም ጠላንም ህወሓት ነው። እንደዚህ ስለሆነ እኮ ነው ወደ ድል የበቃው። ይሄ ማለት ግን ችግሮች አልነበሩም ማለት አይደለም። ልክ እንዳየ ነው በአሜሪካ ታሪክ ውስጥ አሜሪካ ህገ መንግስት እያለ አሜሪካ ዴሞክራቲክ ነች እየተባለች ግን ባሪያ የሚገዛበት ጥቁር የሚገለልበት አገር ነበረች። በሂደት ግን ቀስ በቀስ ደረጃ በደረጃ ስንት መስዋዕትነት ተከፍሎ ስንት ሰው አልቆ ስንት ችግር ተፈጥሮ ግን አሁንም ቢሆን የተሟላ አይደለም። የአሜሪካ ታሪክ ለአስር ምስክር ነው ቅድም የገለጽኩት። ስለዚህ ወንድማችን ያልከው ግልጽነት ይጎድል ነበር፣ አንዳንድ ችግሮች ነበሩ ያልከው ትክክል ነው፣ ነበሩ። ሆኖም ግን ህወሓት እነዚህን ለማስተካከል ብዙ ጥረቶች እያካሄደ መጥተዋል። በአጠቃላይ ድምር ውጤት ስታየው ከነበረው የጨለማ ሁኔታና ጸረ ዲሞክራሲያዊ ሁኔታና ስርዓት አንጻር ስናየው ግን በድምር ውጤቱ ህወሓት የተሻለ ድርጅት ሆኖ ዘልቋል የሚል ሀሳብ ነው ያለ።
አሁን ይትባረክ ከድርጅቱ ጋር ሆነ ሌላው ደግሞ በአንዱ ሳይድ ሆነ ይኸው ሲገቡ ሌላው ይቀርና ከገቡ በኋላ የነበረው ኮንፊዥን የነበረው ሰው ሁሉ ኢቭን ቅሬታና የሆነ ደስ የማይለው ነገር ባይኖርም ከድርጅቱ ጋር በመሰረተ እንትኑ በድሉ ተደስቶ ህዝቡ እንትን እያለ ግን ይሄ ሁሉ የሆነው ሻዕቢያ ናቸው እዚህ ያደረሷቸው፣ አዲስ አበባ የሚጠብቋቸው ያሉ እነሱ ነው። ፎርዘርስ የኢትዮጵያ ብር በማራከስ ላይ በነበረበት ጊዜ ጠቅላላ እነሱ ወረውት እያለ ኢትዮጵያ ውስጥ እነሱ የኛ ድርጅት ግልጽ አልነበረም። የኢትዮጵያን ህዝብ በጣም ኮንፊውዝ አድርገዋል በዛን ሰዓት። ከዛ የመነጨ ነው ብዙ ችግር ያለው ከዛ በኋላ ያ በዛን ጊዜ ለምንድን ነው እና ይሄ ኢትዮጵያ እንትን አዲስ አበባ ከገባ ብቻ ሳይሆን የቆየ ችግር ቅድም እንዳለው ሰጉድ እነሱ እነዛ ሲጠቀሙበት የእናንተን ትዕግስት የእናንተን ዝምታ ሲጠቀሙበት እናንተ ይሄን ማስተዋል አቻላችሁ እና ስህተት ነው።
እንግዲህ የሰጉድ ቅድም ያልከው ወንድማችን ሁለት ጥያቄ ነው የጠየቀው። በአንድ ገጽ ለምን ግልጽ አልሆነ፣ በአንድ ገጽ ደግሞ ኤርትራን የሚመለከት ባለፈው ሰፊ ጊዜ ወስደን በስፋት ስለተወያየንበት አላተኮርኩበትን አንዱን ብቻ ነው የመለስኩት እና አሁንም ተደጋግሞ የሚመጣው ያለው ጥያቄ እሱ ነው። አንድ መታወቅ ያለበት ነገር አለ። ከመጀመሪያው ጀምሮ ህወሓት ከሻዕቢያ ጋር ያደርገው የነበረው ግንኙነት ትክክል ነው የሚል እምነት አለኝ። አሁን ሻዕቢያ ጸረ ደርግ ኃይል ነው፣ ህወሓት ጸረ ደርግ ኃይል ነው። ያኔ ህወሓት በዝቅተኛ ደረጃ ነው ያለው። ስለዚህ ከሱ ጋር ተባብሮ የሚመጣ ኃይል አስፈር ከማን ታዲያ ያብራል? ከማን ማብር ነበርበት? ብቻው መሄድ ነበርበት የሚባል ከሆነ በጣም አስቸጋሪ ውሳኔ ነው። ስለዚህ ከመጀመሪያው ጀምሮ ደርግን ለመምታት ከማንኛውም ኃይል ከሻዕቢያም ይሁን ከጀብሃም ይሁን ከኢሃፓም ይሁን ለመስራት ከፍተኛ ጥረት አድርጓል። ዋል ድርጅቶቹ ይህንን ቃል ማድረግ ከነሱ ባህሪ የተነሳ ከውሃት አብረው መስራት ባለመቻላቸው እስከመጨረሻ አብረው መስራት አልተቻለም። ከሻዕቢያ ግን የተሻለ አብረው የመስራት ሁኔታ ነበር። ሻዕቢያም እንደነ ኢሃፓ እንደነ ጀብሃ ልምታችሁ ወይም ላጥፋችሁ ብሎ በውሃት ላይ መሳሪያ አቅምቶ መንቀሳቀስ አልጀመረም። ሁኔታው ሁላችንም እናውቀዋለን። ስለዚህ ጸረ ደርግ ከሆነ ኃይል ደርግን መምታት ካለብን ከማንኛውም ጸረ ደርግ የሆነ ኃይል ደርግን ለመምታት ከሚፈልግ ኃይል እኛን እስካልነካ እኛን አጥፋችኋለሁ እስካላለን ድረስ መተባበር ተገቢ ነው። ስለዚህ ደርግ እስከሚደመሰስ ድረስ የነበረው ጸረ ደርግ በሆነ ከሆነ ኃይል ጋር ተባብረህ ጠላትን መምታት ትክክል ነው የነበረው። ከማን ታዲያ ታብራለህ? ስለዚህ ከጸረ ደርግ ኃይል ሆኖ ማብረር ትክክል ነው። እዚህ ላይ ደርግ መመታት ካልፈለግ ደርግ መመታት ወይም መደምሰስ ካልፈለግ መተባበር የለብህም ምናምን የሚለው ሐሳብ ሊመጣ ይችላል። ደርግ ሊደመሰስና ሊመታ የፈለገ ሰው ኃይል ግን ይሄ ትብብር መኖር የለበትም ማለት የለበትም። ኋላ የተባለው ራሱ ኋላ በመጨረሻ ላይ በመንግስትነት ከተያዘ በኋላ ይሄ ግልጽ የሆነ ወሰኑን እንደ ሁለት መንግስታት በኢትዮጵያና በኤርትራ የነበረው ወሰን በግልጽ ሪማርክ ያለ መሆኑ፣ ግልጽ የሆነ ግንኙነት ያለ መኖሩ እዚህ ላይ ችግር እንደነበር ራሱ ህወሓትም ገምግሞታል። ስለዚህ እዚህ ላይ በመጨረሻ ጊዜ ስልጣን ከተያዘ በኋላ እንደ መንግስት መጠን ሁለቱም ድርጅቶች በኢኮኖሚም በወሰንም ግልጽ የሆነ እንትን ከመጀመሪያው አስቀምጠህ ያለ መሄድ ችግር እንደነበረ ታይቷል። በተረፈ ግን እነሱ እንደዚህ እያሉ እነሱ እንደዚህ አድርሰናቸው እያሉ ምናምን ለምንኛ ዝም አልን ለምን አልተንቀሳቀስንም የሚባለው ነገር አንድ ነገር ልንገራችሁ። በመሰረቱ አንድ የህወሓት ጠባይ ፉከራ ቀረርቶ እንደዚህ አደረግን የሚል በመሰረቱ የለም አልነበረም። ድሮ እንኳን በውጊያ አንድ መሪ ኃይል ወይም አንድ ብርጌድ መሪ ወይም አንድ የሆነ አመራር አንድ ነገር አድርጎ ይህን ገድያለሁ፣ ይህን ያህል ሰራዊት ገደልኩኝ እና በቀጥታ እንደ ዜና በሚልክበት ጊዜ ይህን ገደልክ? አዎ። የተገደሉት ሰዎች መሳሪያቸው የት አለ? ምክንያቱም አጋንኖ እንዳያቀርብ ያልሆነ ዜና እንዳያቀርብ መሳሪያው የት አለ? ስንት ሰው ገደልክ? ስለመገደላቸው ምን ምልክት አለ? ለምሳሌ 150 ገደልኩ ብሎ 10 መሳሪያ ብቻ ነው የማረኩ ቢል እንዴ? ተገደልክ ታዲያ መሳሪያቸው መሳሪያ አድርገው ነው ይዋጉ የነበረ? የት አለ መሳሪያ ተብሎ ነው የምጠየቀው? በኋላ እንጂ ያለውና የሌለው ጨማምረህ ይህም እንድል አድርገና ምናምን ብለህ መፎከር አለ። ይሄ የህወሓት ታሪክ የህወሓት ባህሪ ሆነ ነው የመጣው። ሌላ ታሪክም ህወሓት እንደ ህወሓት እንደ ታሪክ ይዞት የመጣ ነገር አለ። ለምሳሌ ህወሓት እገሌ የሚባል መሪ ገኖ የሚታይበት አልነበረም። ሻዕቢያ ወዳፎም እያሉ እንደ እግዚአብሔር ስላመልኩት ህወሓት ውስጥ ግን ወይም ስብሐት ወይም አባይ ወይም መለስ ወይ የሚመለክበት ሁኔታ አልነበረም። ለምሳሌ አንድ የውጭ ሀገር ጸሐፊ ገብቶ ማን ነበር መሪያቸው ሲላቸው ህወሓት ነው የሚሉት ገበሬዎቹ ራሳቸው። እና እንደዚህ የመሳሰለ የህወሓት ካልቸር አለ። ስለዚህ ሻዕቢያ ደግሞ በካልቸሩ 10 ከገደለ 150 ገደልኩ ነው የሚለው ራሱ በዜና ድሮም ይሄ የታወቀ ነው። 5 ከማረከ 150 ማረኩ ነው የሚለው ልንገራችሁ፣ ይሄ የታወቀ ነው። ስለዚህ ከዚህ የድርጅቶቹ ባህሪና አመጣጥ የተነሳ ሻዕቢያ እንደዚህ አደረኩ እንደዚህ ገደልኩ እንደዚህ ሰራ እንደዚህ አመጣሁ ማለት ባህሪ አለው። ህወሓት ደግሞ እንደዚህ አይነት ባህሪ አለ። ይሄ ባህሪም ነገሩን በመግለጥ ሻዕቢያ እንደዚህ አደረግናቸው እንደዚህ ደገፍናቸው ምናምን ይያልክ በመናገር ይሄ ባህሪ ራሱ አስተዋጽኦ አድርገዋል። ይሄ ባህሪ በግንኙነት ብቻ ሳይሆን በራሱ የደርግ ሰራዊት ተመጣ ሲባል ምን መጣ ስንት መጣ ስንት ማረከ ካልሆነ ያ መሪ ውሸታም ነው ተውለ ይገመገማል በቃ። ስለዚህ ይሄ በሻዕቢያ ብቻ በሌላም የሚሰራ ነው፣ በሌላ ስራችንም የሚሰራ አንድ ካልቸር ሆኖ የመጣ ነው በህወሓት። ስለዚህ ይሄ አይነት ካልቸር ሻዕቢያው እንደሚደነፋው እንደሚዋሻው እንደሚያባዛው እንደሚያራባው ይቅርና እውነቱ እንኳን በትክክል ለመናገር ችግር ሆኖ ቆይቷል። ስለዚህ ይሄ ትራዲሽን የድርጅታችን ትራዲሽን ይህንን አስተዋጽኦ እንደነበር እኔ በትክክል ማስቀመጥ ፈልጋለሁ። ወጋው አካባቢ ሲቀርብና ኋላ ለመንግስት ስልጣን ከተያዘ በኋላ ራሱ ሪማርክ ያለ መሆን ወሰኑ ድንበሩ እንደ ሁለት መንግስታት መጣን የሚኖረው ግንኙነት ክሊርሊ ያለ ማስቀመጥ የተወሰነ ችግር እንደነበረ እኔም እቀበላለሁ። ቢሆንም ግን ይሄ ለምን ሆነ? እንደ መሪ ሆነህ ነገሩ ስታየውና ታች ሆነህ ስታየው ግን ትልቅ ልዩነት አለው። በዛም ሆነ በዚህ ግን የትራዲሽኑ ግንኙነቱ መልክ እንደ መንግስት ያለመያዙ እነዚህን ችግር ተደማምረው ችግር ፈጥሯል። ካልሆነ ግን አሁን መቅረብ ያለበት ምን ይመስለኛል? ፖሊሲዎች፣ ይሄ አይነት ፖሊሲ ነበራቸው፣ ይሄን አይነት ፕሮግራም ነበራቸው፣ ይሄ እንዴት ነው የሚሆነው የሚል እነዚህ ምክንያቱም ስሜቶችና ለምን ጮህ ብላችሁ አልተናገራችሁም? እሱ እንደዚህ እየፈከረ እናንተ ለምን እንደዚህ አላላችሁም? ይሄ ስሜት ጉዳይ ሆኖ ነው የሚቀረው። ቢሆንም ግን ይሄ ስሜት ጉዳይ ግን የገለጽኩት ትራዲሽን እና ችግሮች የራሱ አስተዋጽኦ እንደነበር ነው ማስቀምጠው።
ታንኪዩ አሉላ አባነጋ ታንኪዩ ሃፒ ኒው ኢየር ኦል ኦፍ ዩ ጋይስ። ጎስ የኔ ጥያቄ ለማሳጠር አንደኛ ምንድነው የዛሬ 35 አመት የተደረገ የሽምቅ ተዋጊዎች ታጋዮች የነበሩት አንዳንድ ጥፋቶች ዛሬ በአሁን ጊዜ ማውራቱ ጥቅሙ ምንድነው? ባንተ በኩል ጥቅም አለው ወይ? ስህተቶች ብዙ ስህተቶች እንደነበሩ ሁሉም ሰው የሚያቀው ነው። ግን እነዛ ስህተቶች ዛሬ እንደ አዲስ ተጎልጉለው ወጥተው ስለነሱ ማውራት በየሚዲያው ጥቅሙ ምንድነው? አንድ ነው። ሁለተኛው የኔ ጥያቄ ኤቭሪቲንግ በዛን ጊዜ የተደረጉ ስህተቶች በዶክተር አረጋዊ በርሄ ላይ አብዛኛው ሰው ዝም ብሎ ይደራርባቸዋልና ስህተቶቹ የድርጅቱ ስህተት ነው እንጂ የግለሰብ ስህተት አይደለም። ይህንን በምን አይነት መልኩ ታየዋለህ ነው?
መጀመሪያ ቅድምም ብሎ ምናልባት ሰጉድም ትገልጸው የነበርከው ይሄ ዶክተር አረጋዊ የግለሰብ ፐርሰናል እንዳይሆን ምናምን ያልከው ምንድን ነው ፐርሰናሉ? ምክንያቱም ፓብሊክ ላይ ነው የተናገረው። እሱ ፓብሊክ ላይ ነው የተናገረው። ፓብሊክ ላይ የተናገረው ሲጠየቅ እገሌ እንደዚህ አለ ብሎ ተጠይቆ የለም እገሌ ብለህ ነው የምትመልሰው። ታዲያ ምን ትላለህ? እንደዚህ አለ እገሌና እንደዚህ ነው ማለት እኮ የአንድ ሰው ክብርና ስብዕና የሚነካ አይደለም። ታዲያ ምን ይባላል? የአንድ ሰው ስብዕና ተነካ ሲባል ባልሆነ መንገድ ኢንሳልት ካደረከው፣ ያልሆነ ነገር ከተናገር ወይ ከሰደብክ ወይ ምናምን ነው እንጂ እገሌ ያለው ሐሳብ ትክክል አይደለም። ግን የባለፈው ማውራት ምን እንደነው ጥቅሙ ያልከው? እኔ ምንም ጥቅም የለውም ስለተጠየቅኩኝ ነው የምመልሰው ያለሁኝ። የባለፈው ይሄ ነበር ስለተባለ የመለስኩ ነው እንጂ ጥቅም አለው ብዬ አይደለም። ግን የባለፈውን ታሪክ አዛብቶ ከተናገረ ግን ያው ታሪካችን እንደዚህ አልነበረም፣ ታሪኩ እንደዚህ ነው የነበረው፣ ታሪኩ ተዛብቷል፣ ስለዚህ ታሪካችን እንደዚህ ነው ብለህ ታሪኩን ፈርማሴዝ አግባብ ይሆናል። ግን ድሮ የተፈጸመ እንደዚህ ተፈጸመ፣ የፍጻሜ እንደዚህ ሆነ፣ ምንም ምን ጥቅም አለው ብትለኝ አሁን ምንም እኔ ጥቅም አለው አልለው። ከመጣ ጥያቄው ግን እንዴት ነበር ሲባል ግን እየመለስኩት ነው እንጂ በእኔ በኩል ይሄ በልማት ነው አስተዋጽኦ ያለው የድሮ ገሌ እንደዚህ ነበር በርሂው ለተክላ ሸሪፎ ተኮሰለት ይባላል ምናምን ዝም ብሎ አልዋልታ እናንትን እዚህ ላይ ሞቶ መናገር ጥቅም አለው አልልም። ምንም ጥቅም የለው። አሁን እንዲያውም ስለ ወደፊቱ እንዴት ነው ሀገራችን ልታርገ የምትችለው? እንዴት ልማቱ ሊቀላጠፍ ይችላል? በሚለው ስለ ፊቸር ብናወራና ስለ ፊቸር መሆን ያለበት ነገር ቢመጣ እና እዚህ ላይ ድጋፍ ቢደረግ ደስ ይለኛል። እና ወንድሜ እንዳልከው ስለባለፈው ይሄን በዚህ ሆነ ይሄ እንደዚህ ሆነ አገለ እንደዚህ አደረገው የሚሉ ትርክምርክ ነገራት ምንም ጥቅም አለው ብዬ አልገምትም። ግን ጥያቄው በጣም ቀላል ጥያቄ ነው ማለት በወቅቱ እኔ ቁልፍ ቁልፍ የሆኑ ቦታዎች በኤርትራውያን ይጠበቅ ነበር የሚለው በእውነቱ ከሀቅ የራቀ ነው። ያኔ አስታውሳለሁ አዲስ አበባ ላይ አዲስ አበባ ውስጥ በጥበቃ ስራ ተሰማርተው የነበሩት ክፍለ ጦሮች በደንብ አስታውሳለሁ። እኔም በመጀመሪያ ወራቶች እዛ አካባቢ ነበርኩ እና ለአዲስ አበባ ጥበቃ የተሰማሩ ክፍለ ጦሮች ሁለት ክፍለ ጦሮች ነበሩ። አቃቂና ማዕበል የሚባሉ ክፍለ ጦሮች ማለት ነው። እና እነዚህ ክፍለ ጦሮች ዋና ዋና ቦታውን እነዚህ ተመድበው ይጠብቁ ነው እንበሩም አሁን ማቀ ዋና ቦታዎች እንደ ቤተ መንግስት፣ እንደ መከላከያ፣ እንደ ኤርፖርት እንደዚህ የመሳሰሉ ቦታዎች የኛ ታጋዮች ነው የነበሩት። የኛ ታጋዮች ብቻ ነበሩ ሳይሆን ጊዜ ከተሰጠኝ ማንም ታጋዮች የትኛው የጥበቃ ክፍል እንደነበሩ ላቀርብ ይችላል። ስለዚህ ዋና ቁልፍ ቦታዎች ሻዕቢያ ነበሩ ምናምን አልፎ አልፎ ታይተው ሊሆን ይችላል። በመሰረቱ አዲስ አበባ በመጠበቅ ሁለት የህወሓት ክፍለ ጦሮች ነበሩ። እነዚህ ህወሓት ክፍለ ጦሮች ደግሞ በየኃይል በየጋንታ በየሻለቃ ሲያስፈልግም በየሻለቃ ተበታት ነው ዋና ዋና ተቋሞቹን ይጠብቁ ነው የነበሩ። እነዚህ ናቸው። እስኪ የትኞቹ ተቋሞች ናቸው በሻዕቢያ ይጠበቁ የነበሩ? ባንክ ነው በሻዕቢያ የሚጠበቀው? ቤተ መንግስት ነው በሻዕቢያ የሚጠበቀው? መከላከያ ነው በሻዕቢያ የሚጠበቀው? ኤርፖርት ነው በሻዕቢያ የሚጠበቀው? ነበር። ሁሉም እነማን እንደነበሩ የእነማን መሪ የትኛው ኃይል መሪ የትኛው ሻለቃ መሪ እንደዛ እንደነበር ላቀርብ ይችላል። ስለዚህ ሻዕቢያ ይጠበቅ ነበር የተባለው እኔ አልፎ አልፎ ታይተው ሊሆን ይችላሉ ዝም ብሎ በከተማ ባንዳን እንጂ እነዚህ የጥበቃ ቦታዎች እነዚህ ክፍለ ጦሮችና ተጨማሪ መካናይዝድ የህወሓት ክፍለ ጦር ነበሩ። እነዚህ ተቀናጅተው ይጠብቁት ነበር። የክፍለ ጦሮች ስም ጠቅሻለሁ። ያመራሮቹም በየአካባቢው የነበሩትም ተጠቅሰው ይችላሉ። ስለዚህ ዋናው ተቋሞቹ በእኛ ነው ይጠበቅ የነበረው።
እኔ ከመጠየቀ በፊት ሰርሰሮም ጓህድ እቀጥላለሁ ካንተ በኋላ። አመሰግናለሁ።
ይትባረክ አማረ ኮኔረል ይትባረክ አማረ ታንክ ዩ ፎር ካሚንግ ዚስ ሩም ታንክ ዩ አላባነጋ ኢትዮጵያውያን ሰብስበ በማስተናገድህ በጣም ደስ ይላል። ይሄሩም እኔ እንኳን ትንሽ አስተያየትም ጥያቄንም ነው ያለኝ። ያው መጀመሪያ ጥያቄ ልጠይቅና እኔ እነዚህ ዳስፖራዎች ለብዙ ጊዜ በጣም ብዙ ሻማ በመብራት በየሳምንቱ ነበር የሚሰበሰቡት እና አሁን ተቋማቸው አሁንስ በእናንተ በኩል በምን አይነት ነው የምታያቸው? በአሁኑ ሰዓት እየቀዘቀዙ ነው? ግራውንዳቸው ሉዝ እያደረጉ ነው ወይስ ዘፍን ያሉ? እኔ በእኔ አስተያየት ደግሞ ብዙ ሰው ከድቷቸዋል። የኢህአደግን ጥሩ ተግባር እያየ ብዙ ኢትዮጵያ ውስጥ እየገቡ እየከዷቸው ነው እና ትንሽ በጣም የቀዘቀዙ ይመስላልና በእናንተ በኩል እንዴት ነው የምታዩት? ግራውንድ ሉዝ እያደረጉ ነው ወይ ነው የሚል ጥያቄ። ሌላው ከጥያቄ አስተያየት እዚህ ለአስተያየት ለመስጠት የምፈልገው ምንድነው፣ በእውነት በእኔ በኩል አዲስ አበባ በሚገቡበት ጊዜ ኢህአደግ አንዳንድ ስህተቶች ሊኖሩ ይችላሉ፣ ግን በእኔ አስተያየት በዛን ጊዜ ብዙ ጠላት ነበር። በኢህአደግ ላይ ብዙ ጠላት ነበር። ብዙ ጠላት ነበር። በዚህ ኦነግ ነበር በዚህ የሶማሊ መናም ነበር በዚህ እና ቲፒኤልኤፍ በዛን ጊዜ ኤርትራ ለመውጋት ተራርጋ ኢትዮጵያ ለመውጣት በፍጹም የወሰደች እርምጃ በዛን ጊዜ ትክክል ነው ነው ብለው በዛን ጊዜ ህይወቷን ለማጣት ዝም ብሎ ያልሆነ ቦታ ልትገባ ስለማትችል የምትጠይቁት አንዳንዳችሁ ጥያቄ የጠላት አንጻር ነው ከዲያስፖራ ጠላቶች የማይለይ ነው ነው ብለው ታንክ ዩ
በመጀመሪያ እኔም ሰላም ለኮነረል ይትዋረክ እና ክብር እና ምስጋና አለኝ ኢትዮጵያ ከነበረው የወታደሮች መንግስት ነፃ እንድትወጣ ይሄ ያለው አሁን የዲሞክራሲ ስርዓት እንዲመሰረት ጊዜው እውቀቶ ስለሰው ስላሳለፉ ማለት ነው ስላበረከቱ የኔ ጥያቄ አጭር ጥያቄ ግን ምንድነው አንዳንዶቹ እንደነ በሪሁ አረጋው በርሀ የኢትዮጵያ መሬት ለሱዳን ተወሰደ ይላሉ ያወሩ ነው በዚህ ያለው ጭብጥ ቢገልጹልኝ አባሌ የተወሰደ መሬት አለ ወይ ይሄ እና ከዚህ መሰረት ከሌለው ነገርስ ምን የሚያፈሩት ነገር አለ እነዚህ ሰዎች ከትግሉ ከተለዩም ቆይቷል እና የሚያውቁት ነገር ካለ ቢገልጹልኝ
በመጀመሪያ እዚህ በተደጋጋሚ መጥተ አሉላ ባነጋ ሀሳብን ለማስተማር በሩሙ ስም አመሰግናለሁ የምታሳስበን ካለ ለዚህ ሩም አሳስበንና ከዛ አሁን ለተጠየቀ መልስላቸውና ከዛ የምትለው ማጠቃለያ ካለ ለሩሙ ለዲስካሽኑም እንዴት መቀጠል እንዳለብን ማሳሰቢያ እንድሰጠን ከዚህ በተረፈ በሩሙስም በአድሚኖችና በሩሙስም አመሰግናለሁ
ወንድማችን አሁን የጠየቀው ጥያቄ በሚመለከት እኔ ምለው የምችል እኔ ከኢትዮጵያ ወደ ሱዳን የተሰጠ መሬት የማቀው ነገር የለኝም ቢሰጥ ኖሮ ደግሞ ኦፊሻሊ ይሄ አካባቢ ሄደዋል ተብሎ የሚደበቅበት ምክንያት ያለ አይመስለኝም እኔ በበኩሌ ግን የማቀው ነገር ስለሌለ የተሰጠ ነገር የማቀው ነገር ስለሌለ እኔ በዚህ የምመልሰው ነገር የለኝ ሌላ ሀሳቤን ለማጠቃለል ግን አንደኛ ወንድማችን ሰጉድ እንዳልከው እኔ እዚህ እናንተን ለማስተማር አይደለሁም የመጣሁት ምክንያቱም ያየሁትን ለማወቅ ትንሽ አስተዋጽኦ ለማድረግ እንጂ እንደዛ አይደለም ከእናንተም ለመማር ለማወቅ ነው የመጣሁት ሌላ ዋናነቱ ቅድም እንደተጠቀሰው ከአንዳንድ ጽፈኞች ወገኞችና ወንድሞች የሚመጡ ብዙ አልዋልታዎች አሉ። በአሁን ጊዜ አልዋልታና ውሸት የትግል መሳሪያ ሆነዋል። በማወቅ ይሁን ባለማወቅ አብዛኛው እንኳን በማወቅ ነው። በማወቅ የትግል መሳሪያ አንድን ፖለቲካዊ ድርጅት ለማጥቃት ለማጥቆር ወይም ደግሞ ህዝቡን አልሆን አቅጣጫ እንዲከተል ለማድረግ ውሸትና አልባልታ እንደ ዋነኛ የትግል አቅጣጫ ይዘው የሚንቀሳቀሱ ግለሰቦች ቡድኖች አሉ። ይሄ ልክ አይደለም። እኔ ደግሞ እነዚህ አንዳንድ ግለሰቦች ለምሳሌ በመሪነት ቦታ የነበሩ ምናምን ይባላል ነበሩ ተጨረሰ ነበሩ ተጨረሰ ያንን ሚና ነበራቸው ጥሩ አስተዋጽኦ ነበራቸው ተጨረሰ ከዛ በኋላ ግን ህዝቡን የሚጎዳ አሉባልታ ወሬ ውሸት የሚያመጡ ከሆነ እነዚህ ሰዎች ምንድነው ክብር የሚነካ ምናምን እነሱ እንኳን የትልቅ ድርጅት ክብር የህዝባዊ ትግልን የሚያክል ትልቅ መድረክ እየወረፉ በፐብሊክ ላይ ያን ህዝባዊ መድረክ ዋጋ የሌለው አድርገው እየተናገሩ ያልሆነ ታሪክ ህዝቡን ሚስሊድ የሚያደርግ ታሪክ እየተናገሩ ያለው እነሱ በፐብሊክ የተናገሩትን መናገር ምን ነው አንዳንዱ እንደ ቁስል የሚፈራበት ሁኔታ አለ እነሱ የተናገሩ ቆነው ትክክል አይደለም ምን ነው ያለ ነው ታዲያ እንደዚህ ብለን እንደዝጋገር ያመለክናቸው እንድንኖር ነው
ፐርሰናል እንዳይጎዳ ምናምን የሚባለው ፐርሰናል ጉዳት ማለት እኮ ፐርሰናሊ መጎዳት ማለት እኮ እገሌ እንደዚህ ነው ያላደረገውን ያልሆነውን ያልተባለውን ካልን ነው እንጂ የተባለውን መሰረት አድርገህ ይሄ ትክክል አይደለም እገሌ ያለውን ትክክል አይደለም ማለት እኔ አገባኝም ፐርሰናል የሚባል ነገር አለ ያልክ አይደለም ይሄ ከሆነማ በግልጽ መነጋገርም አንችልም ጥቁርና ነጭ ብለን ለያይተን ነገሮችን የራሳቸው መልክ አስቀምጠን ሄድን አንችልም ስለዚህ እገሌ ያለው ልክ ነው ወይም አይደለም ማለት ያንድ ሰው ስብእና መንካት አይደለም በፓብሊክ የተናገረው ነው ምስጢር አይደለም ሽክሽክታ አይደለም ይሄ በፓብሊክ የተናገረው በፓብሊክ ልክ አይደለም ማለት ስብእናና ፐርሰናሊቲ መንካት አይመስለኝም ስለዚህ በመድረኩ ይህን ነገር እንደ ቁስል የሚፈራበት ምክንያት አይታየኝም አሁን አደጋግመህ ሰጉድ የምታነሳው ያለ እነሄ ቆ ፐርሰናል ነው ያለ መንካት ምንድነው ወይም ሩሙ ላይ ያለ መንጣት ነው ከነጣ ደግሞ ግልጽ የሆነ አቅጣጫ መያዝ ነው ሰው ከተሰደበ ያላደረገው አደረገ ወይም ደግሞ ያላለው አለ ከተባለ ልክ ነው አለ ለዚህ አንድ ሰው ያለውን መናገር ትክክል አይደለም ማለት ይቻላል እነዚህ ሰዎች እኮ እግዚአብሔር ወይም ደግሞ መልአክ አይደሉም ያሉትን ነገር በመጥፎም በደግም መጠቀስ አለበት ካልሆነ ግን ውይይት ማድረግም አይቻልም ስለዚህ ይሄ ጽንፈኛ የሆነ በረ ወለደ ውሸት አልዋልታ ለሁላችን አይጠቅመንም ለህዝብን አይጠቅመንም ለሚናገሩት ለራሳቸውም አይጠቅማቸውም ምክንያቱም ዛሬ አልዋልታ ተናግረው ነገ ትክክለኛ ነገር እናገራለሁ ብለው ወደ መድረክ ሲቀርቡ እነዚህ ሰዎች እንዲህ ናቸው ትናንት ውሸት ተናግረውን ብለው አመኔታ ያጣሉ ስለዚህ ይሄ ለራሳቸውም ለህዝቡም አጠቃላይ ለኮሚኒቲውም ለኢትዮጵያው ኮሚኒቲውም ስለማይጠቅም በተቻለ መጠን ሚዛናዊ ትክክለኛ በሐቅ ላይ የተመሰረተ በእውነት ላይ የተመሰረተ ነገር ቢቀርብ የተሻለ ነው የሚል ሐሳብ አለ አመሰግናለሁ I'm not going to be able to do that.